Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በዛሬው ዝግጅታችን ከመስታወት አራጋው ጋር እኔ ሄኖክ ሰማእግዜር እናስተናግዳችኋለን። ቀዳሚው የዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ይሆናል።
ጎንት የማደርገው ለትራምፕ ነው።
እያቅማማው ነበር፣ አልወሰንኩም።
የልጆቻችን ህይወት አፌክት በሚያደርጉ ነገሮች ላይ ጥሩ የሆነ የአስተሳሰብና እርጋታ የሌለው ሰው ስለሆነ ምርጫችን ከሁለቱ የተሻለውን መምረጥ ሆኖ ስላገኘው ስለሆነ ይሄ ላይ ነበር።
በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ኢትዮጵያውያን የሰጡትን አስተያየት ነው ያሰማናችሁ። በኢትዮጵያ ደግሞ የሞባይል ኢንተርኔት ከመታገዱ ጋር በተያያዘ የቴሌኮሙኒኬሽንስ ገቢውን እንደሚያጣ አንድ ጥናት ጠቁሟል። እሱም ላይ ጥናቱን ያጠና ባለሙያ አሳፍረናል።
የኢትዮጵያ መንግስት የፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሮኪንግ ኢንስቲትዩሽን የሚባል ከአንድ ከአስር ቀን በፊት ያወጣው እና 9.5 ሚሊዮን ዩኤስ ዶላር ያጡት ማለት ነው።
እንግዲህ ዝግጅታችን ሙሉ ነው። በዚህ ወር ደግሞ የጥቅምት ወር የጡት ካንሰርን የተመለከተ ዘገባ ስናሰማችሁ ቆይተናል። ተከታይ ክፍል ይኖረናል። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ ባለስልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሐምዛ መሐመድንና ሁለት ረዳቱን መፍታታቸውን አስታወቁ። የደህንነት ኃይሎቹ ሰዎቹን ያሰሯቸው በአልሸባብ ይዞታ ስር ወደሚገኝ ወደ ተከለለ ቦታ በመሄዳቸው እንደሆነም ታውቋል። የሶማሊያ የማስታወቂያ ሚኒስትር መሐመድ አብዲ ማርዬ ለቪኦኤ እንደገለጹት ሰዎቹ ሶማሊያ የገቡት ያለ ፈቃድ ሲሆን ከዚያም በሽብርተኞች ይዞታ ስር ወደሚገኝ ስፍራ ሄደው ሲያበቁ የአንድ ወገን ብቻ የሆነ ዘገባ ይዘው መሄዳቸውን ለመመለስ ያቀዱ ናቸው ሲሉ ገልጸዋል። ጋዜጠኛው ሐምዛ መሐመድ መፈታቱን ለቪኦኤ የሶማሌኛ አገልግሎት አረጋግጦ ወደ እስሩ ዝርዝር ከመግባት ግን ተቆጥቧል። ቀደም ሲል የአልጀዚራና የሶማሊያ ጋዜጠኞች ብሔራዊ አንድነት ማኅበር ጋዜጠኛ ሐምዛ እንዲለቀቅ አቤት ብለው እንደነበርም ተገልጿል። የሪፐብሊካን እጩ ፕሬዝደንታዊ ተወዳዳሪ ዶናልድ ትራምፕ ትናንት ማታ ከዴሞክራቷ ሂለሪ ክሊንተን ጋር ባደረጉት ሦስተኛውና የመጨረሻው ዙር ክርክር ላይ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሀውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን፣ ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛውን ፍርድ ቤት በሚሰሙ ዳኛ አመራረጥ ላይ ተጋጭተዋል። የኢራቋን ሞሱል ከተማ እስላማዊ መንግሥት ነኝ ባዩ ቡድን ለማስለቀቅ የተጀመረው ዘመቻ ከተጠበቀው ጊዜ የፈጠነ ሆኗል ይላሉ የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ። ጠቅላይ ሚኒስትሩ ይህንን የተናገሩት ምዕራባውያንና የመካከለኛው ምስራቅ የውጭ ጉዳይ ሚኒስትሮች አይሰስ ከሞሱል ከወጣ በኋላ የዛችን ከተማ ሰላምና መረጋጋት እንደምን መመለስ እንደሚቻል ውይይት በሚያካሄድበት በፓሪስ ከተማ ውስጥ ነው። በስተ መጨረሻም ለሶሪያዋ አሌፖ የሰብአዊ እርዳታ ለማቅረብ እስከ ሐሙስ የተደነገገው የማጥቃት ዘመቻ ለሌላ 24 ሰዓት እንደሚራዘም ሩሲያ አስታውቃለች። ሩሲያ ከትናንት በስቲያ ማክሰኞ አሌፖ ላይ የአየር ጥቃት ላለማካሄድ ያደረጉት ስምምነት የሚያበቃው ዛሬ ሐሙስ በአገሬው አቆጣጠር ከምሽቱ አንድ ሰዓት ላይ መሆኑ ይታወቃል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ጉዞአችን ይቀጥላል። አብረናቸው የምናመሸው ሄኖክ ሰማእግዜርና
እኔም መስታወት አድራጋው ከአድመስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞባይል ኢንተርኔት ሙሉ ለሙሉ መዘጋቱ እንዲሁም እንደ ፌስቡክ ያሉ ማህበራዊ የመገናኛ ብዙሃኖች እንደዚሁም እንደ ቫይበር የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መታገዳቸው በዋነኝነት ብቸኛውን የመንግስት የኮሙኒኬሽንስ ካምፓኒ ኢትዮ ቴሌኮምን እንደሚጎዳ ጥናቶች አመለከቱ። ተገልጋዩን ደግሞ ማህበራዊ ትስስሩን እንደሚጎዳው፣ መረጃ የማግኘት መብቱን እንደሚያሳጣው በኦሬገን ዩኒቨርሲቲ በሚዲያ ጥናት የዶክትሬት ተማሪው እንዳልካቸው ኃይለ ሚካኤል ለአሜሪካ ድምፅ ሬዲዮ አስረድቷል። ጽዮን ግርማ የዞን 9 ጸሐፊዎች መካከል አንዱ የሆነው እንዳልካቸው ኃይለ ሚካኤልን አነጋግራ ተከታዩን ዘግባለች።
አቶ እንዳልካቸው ኃይለ ሚካኤል የምርምር ስራውን እየሰራ ያለው በአብዛኛው ከሚዲያ ጋር በተያያዘ ነው። የኢትዮጵያ መንግስት በዩኒቨርሲቲ መግቢያ ፈተና ወቅት የሞባይል ኢንተርኔትና ማህበራዊ ሚዲያን በመዝጋቱ ምክንያት ኢትዮ ቴሌኮም 9.5 ሚሊዮን የአሜሪካን ዶላር ማጣቱን መቀመጫውን አሜሪካን ያደረገ ብሮኪንግስ የፖሊሲ ጥናት ተቋም ሪፖርት አውጥቷል። ይህ ጥናት በወቅቱ በነበረው የአንድ ወር ጊዜ የተሰራ ነው። አቶ እንዳልካቸው ይህን ጥናት ጠቅሶና የራሱ ምርምር ጨምሮ የአስቸኳይ ጊዜ አዋጁን መሰረት አድርጎ በሚደረገው ክልከላ ኢትዮ ቴሌኮምን ከፍተኛ ገቢ እንደሚያሳጣው ይናገራል።
ኢትዮ ቴሌኮም የሚባለው የኢትዮጵያ ቴሌኮሙኒኬሽን ኩባንያ ከተለያዩ ኢትዮጵያ ውስጥ ካሉ ነዋሪዎች በሞባይል ዳታ የሚያገኘው ገቢ አለ። በቀላሉ እኔ እንግዲህ ባለኝ መረጃ መሰረት አንድ የሞባይል ዳታ ማግኘት የሚፈልግ የሞባይል የስሪጊ ተጠቃሚ ቢያንስ 500 ብር ያወጣል በወር ማለት ነው። እንግዲህ ይሄ በአማካኝ ነው። ከዛ በላይ የሚያወጡ አሉ፣ ከዛ በታች የሚያወጡ አሉ። በእኔ አሰስመንት ነው ይህን የማውራው። አክቹዋል ዳታው ከዚህ የተለየ ሊሆን ይችላል እና 500 ብር ያጣል ማለት ነው። አሁን እንግዲህ ያለው እገዳ ወይም ማህበራዊ ሚዲያ ላይ ያለው ተጽዕኖ ይህን ሰው ይህን እንዲጠቀም አይፈቅድም እና ከዚህ እንግዲህ በትንሹ 1.4 ሚሊዮን የማህበራዊ ሚዲያ ተጠቃሚዎች አሉ ኢትዮጵያ ውስጥ ማለት ነው። እና በስልክ ብቻ ማለት ነው። እና ይህንን በሚሊዮን የሚቆጠር ብር ነው የሚሆነው እንግዲህ በወር ነው። እስካሁን እንግዲህ ባለፈው ከዚህ በፊት በጁላይ ላይ ደግሞ የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሩኪንግ ኢንስቲትዩሽን የሚባል ከ10 ቀን በፊት ያወጣው እና 9.5 ሚሊዮን US ዶላር የሚያጡት ማለት ነው። ያ ከባድ ብዙ ብር ነው። እና አሁን ይሄ ነገር 6 ወር ቀጣይነት ካለው በጣም ብዙ ብር ነው የሚያጠው የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን።
አቶ እንዳልክ ይህ አዋጅ መረጃን የማግኘት መብትን ከመገደቡ እንዲሁም በመከልከል ከሚያደርሰው የሰብአዊ መብት ጥሰት በተጨማሪ የሰዎችን የእርስ በርስ የማህበራዊ ግንኙነት እንደሚጎዳው ይናገራል።
ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ሰፊው የኢትዮጵያ የዳያስፖራ ኮሚኒቲ እዚህም አውሮፓም አሜሪካም ሀገር ያሉ ሌሎችም የአፍሪካ ሀገሮች አረብ ሀገር ያሉ የኢትዮጵያውያን በብዛት ከቤተሰቦቻቸው ጋር የሚገናኙት በተለያዩ የቴሌኮሙኒኬሽን መተግበሪያ ሶፍትዌሮች ወይም አፕሊኬሽኖች አፖች ይባል። ለምሳሌ ቫይበር በጣም ታዋቂውና ዝነኛ ኢትዮጵያውያን በሰፊው የሚጠቀሙበት የማህበራዊ ሚዲያ መተግበሪያ ነው። ሌላው አይሞ የሚባል አለ። በጣም በትንሽ ባንድዊድዝ ውስጥ ወይም ደግሞ በጣም ትንሽ ባንድዊድዝን የሚጠቀም ማህበራዊ ሚዲያ ነው። በሰፊው በጥራት ምንም ሰዎች እንዲነጋገሩ የቪዲዮውንም ጭምር ማለት ነው በቪዲዮውም ጭምር እንዲነጋገሩ ማድረግ የሚያስችል አፕሊኬሽን ነው እና ሰው በዚህ ላይ መመካት ወይም ዲፔንደንት መሆን ጀምሮ ነበረ እና ያ ሁሉ ግንኙነት ነው የሚቋረጠው ማለት ነው። በገንዘብ የሚያስከፍሉ ገንዘብ ከፍለው የሚያስደውሉ የተለያዩ አፖች አሉ። እነሱ ውድ ናቸው። አገር ውስጥ ራሱ ሰው እርስ በርስ በጣም መገናኘት በሞባይል ኢንተርኔት ተጠቅሞ ሰው እርስ በርስ በጣም ይገናኝ ነበር። እሱም በጣም ይቀንሳል። አሁን ያለው ተቃውሞ እንግዲህ አሁን አይተሽው ከሆነ ፌስቡክ በጣም ጭር ብሏል፣ ተቀዛቅዟል። ብዙ መረጃዎች እንደ በፊቱ አይመጡም። የቪዲዮ መረጃዎች እንደ በፊቱ ከተለያዩ ሰዎች ማግኘት በጣም ፍሪኩዌንሲው በጣም ቀንሷል። የለም አይደለም እያልኩ ያለሁት ግን ፍሪኩዌንሲው ቀንሷል። በፊት በሰዓታት ልዩነት ውስጥ ብዙ የተለያዩ መረጃዎች ከኦሮሚያም ከአማራም ክልል የተለያዩ መረጃ መረጃዎች ኢቭን መንግስት ላይ መንግስት መስሪያ ቤቶች ውስጥ እየተደረጉ ስብሰባዎች እየተቀዱ በፌስቡክና በተለያዩ ሌሎች የማህበራዊ ሚዲያዎች ይለቀቁ ነበር። ያ ቀንሷል፣ ተተዳክሟል።
ያስቸኳይ ጊዜ አዋጁን አስመልክቶ ባለፈው ሳምንት መግለጫ የሰጡት የኮማንድ ፖስቱ ጽፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴር አቶ ሲራጅ ፈርጌሳ ስለ ማህበራዊ ሚዲያ ተከታዩን ብለው ነበር።
ማህበራዊ ድህረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድህረ ገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክል ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው።
አቶ እንዳልካቸው ይህን የአስቸኳይ ጊዜ አዋጅ በህዝብ ላይ ተግባራዊ ማድረግ ከአምባገነናዊነትም በላይ ነው ይለዋል።
መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎችን ነው የሚወስደው። ማህበራዊ ሚዲያ መዝጋት፣ ጋዜጠኞችን ማሰር ወይም ማባረር፣ ሌሎችም እርምጃዎችን እየወሰደ ነው መንግስት እና ራሱ በሚቆጣጠረው የሚዲያ አውታሮች ሰፊ ዘመቻ ማድረግ ወይም ፕሮፓጋንዳ በእንግሊዝኛው የሚባለውን ቃል ማድረግ። እነኚህ እንግዲህ የቴክስትቡክ ወይም ደግሞ የመማሪያ መጽሐፍ የሪፕሬሽን ምሳሌዎች ሊባሉ የሚችሉ ናቸው።
አስቸኳይ ጊዜ ከመታወጁ በፊትና በኋላ የማህበራዊ ሚዲያ መገልገያዎች እንዲሁም እንደ ቫይበርና የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መደረጋቸውን ያነጋገርናቸውን ተገልጋዮች ጠቅሰን መዘገባችን ይታወሳል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
ተከታዩ ዘገባችን በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ያተኩራል። የሪፐብሊካኑ እጩ ዶናልድ ትራምፕ እና ዴሞክራቷ ሂለሪ ክሊንተን ትናንት በላስ ቬጋስ ኔቫዳ ክርክራቸውን ሲያደርጉ ትራምፕ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሰለሞን ክፍሌ ዝርዝሩን ይዟል።
ሂለሪ ክሊንተን እና ዶናልድ ትራምፕ እንዳለፉት ሁለቱ ክርክሮች ሁሉ ወደ መድረኩ ሲገቡ የእጅ ሰላምታ አልተለዋወጡም። በሁለቱ እጩ ፕሬዚደንቶች መካከል በተካሄደው ክርክር ላይ በመቶ ሚሊዮኖች ለሚቆጠሩ ተከታታዮች በእጅጉ ትኩረት የሳበው ጉዳይ ግን ከአከራካሪው የቴሌቪዥን ጋዜጠኛ ክሪስ ዋላስ ዶናልድ ትራምፕ የዩናይትድ ስቴትስ ምርጫ ተጭበርብሯል ሲሉ በተደጋጋሚ የሚያቀርቡትን ስሞታ ለሕዝብ ግልጽ እንዲያደርጉ አጥብቆ በጠየቃቸው ጊዜ ነው።
የዚህን ምርጫ ውጤት ያለማወላወል ይቀበላሉ?
ዶናልድ ትራምፕ ሲመልሱም
ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው። እስካሁን ያየሁት ነገር ሁሉ ግን የተበላሸ ነው። በመጀመሪያ ደረጃ መገናኛ ብዙሃኑ ፈጽሞ ሸፍጠኞች ናቸው። እምነት የሚጣልባቸው አይደሉም። የድምፅ ሰጪውን ሕዝብ አእምሮ ከወዲሁ መርዘውታል።
ሂለሪ ክሊንተን ይህን መሰሉን በዶናልድ ትራምፕ የተሰጠ ምላሽ በጣም አስደንጋጭ ነው ሲሉ ጠርተው ከዩናይትድ ስቴትስ የፖለቲካ ባህል ጋር የሚጋጭ ነው ብለዋል።
He is denigrating, he's talking down our democracy, and I, for one, am appalled.
የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል። ከሁለቱ አውራ ፓርቲዎች ያንደኛው እጩ ሆኖ የቀረበ ሰው ይህን አይነቱን አቋም ሲወስድ በጣም ያስደነግጣል።
ትራምፕና ክሊንተን በትላንትና ማታ ክርክራቸው ወቅት በሌሎች ርዕሶች ላይም ክፉኛ ተጋጭተዋል። አንደኛው ለምሳሌ ሩሲያ በዚህ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ውስጥ በሳይበር ጥቃቶችና በመሳሰሉት ጣልቃ እየገባች ውጤቱን ወደምትፈልገው አቅጣጫ ለመውሰድ ትሞክራለች የሚለው ነው። ይህ በእርግጠኝነት እየሆነ መሆኑን የዩናይትድ ስቴትስ የደህንነት ጥበቃ ባለሥልጣናት ያምናሉ።
Admit and condemn that the Russians are doing this and make it clear.
በመጨረሻ መጠየቅ የምፈልገው ዶናልድ ትራምፕ ሩሲያውያን ይህን እያደረጉ መሆናቸውን አምነው ድርጊቱን ያወግዛሉ ወይ? በዚህ ምርጫ ላይ የፑቲንን ድጋፍ እንደማያገኙስ ግልጽ ሊያደርጉ ይችላሉ ወይ? ሩሲያ በአሜሪካ ላይ የምትፈጽመውን የስለላ ተግባርስ ይቃወማሉ ወይ?
ዶናልድ ትራምፕ ለነዚህ ጥያቄዎች መልስ እንዲሰጡ ጫና በተደረገባቸው ጊዜ እውነት ሆኖ ከተገኘ በእርግጠኝነት ሩሲያን ለንቅስቃሴዋ እንደሚያወግዙ ተናግረዋል። የሳይበር ጥቃቶችን በተመለከተ ግን ቻይናና ሌሎች ሀገሮችም ከጀርባው ሊኖሩ ይችላሉ ብለዋል።
I don't know Putin. He said nice things about me. If we got along well, that would be good.
እኔ ፑቲንን በግል አላውቃቸውም። እርሳቸው ግን ስለኔ ብዙ ጥሩ ነገሮችን ተናግረዋል። መግባባት ከቻልን ጥሩ ነው። ሩሲያና ዩናይትድ ስቴትስ ተስማምተው በጋራ አይሲስን ማሳደድ ሲጀምሩ መልካም ነው። ፑቲን ግን የኔን ያህል ለሂላሪ ከብሪታ የላቸውም። ለፕሬዝዳንታችንም እንዲሁ።
አሜሪካውያን ፕሬዝዳንታቸውን ለመምረጥ ቀጣዩን ከ20 ቀናት ያነሱ ነው የቀራቸው። በትናንትናው ዕለት በላስ ቬጋስ ኔቫዳ ሂለሪ ክሊንተን እንደዚሁም ደግሞ ዶናልድ ትራምፕ ክርክር አድርገዋል። የፕሬዝዳንታዊ ምርጫ ክርክር። ይህንን አስመልክቶ 3 ኢትዮጵያውያንን ከተለያዩ ግዛቶች በእንግድነት ይዘናል። በቅድሚያ ለሴት ነው ቅድሚያ የምንሰጠው። ሀና ተሰማ ያደገችው በፊላደልፊያ ነው። በ10 ዓመቷ ነው ከኢትዮጵያ የመጣችው። አሁን የምትኖረው ደግሞ ካንሳስ ሲቲ ሚዙሪ ነው። ለመምረጥ የተመዘገበች ወጣት ነች። ሌላኛው እንግዳችን ደግሞ መስፍን በሽር ይባላል። ውስተር ከተማ ውስጥ ማሳቹሴትስ ግዛት የሴኔት ውድድር ላይ የሪፐብሊካን ፓርቲ እጩ ነው። ሌላኛው ከዚህ በፊት አቅርበነዋል። የአዴሳ ቦጃ ሙዚቀኛ ነው። የአፍሪካ ሕብረትን ባንዲራ ዲዛይን ያደረገ ግራፊክ አርቲስት ነው። ሌሎችንም ስራዎችም ይሰራል። ሁሉም በመስመር ላይ ይገኛሉ። እንግዲህ በጋቢና ታክሲ እናሳፍራችሁ። እንኳን ደህና መጣችሁ።
ታንኪዩ። እንኳን ደህና ቆየን።
በጣም ጥሩ።
ሀና፣
በቅድሚያ ወደ አንቺ ነው የምመጣው። በዩናይትድ ስቴትስ ፖለቲካ ውስጥ የምታደርጊውን ተሳትፎ እስኪ ባጭሩ ንገሪን።
ሰላም፣ እድሉን አግኝቼ በማውራቴ በጣም ደስተኛ ነኝ። በጣም አመሰግናለሁ። እኔ እንግዲህ ኢንፍሉዌንሴ በዚህ ሀገር ፖለቲካ ብዙ እውቀትም የለኝም፣ ግን አባቴ ሲያሳድገን ሁልጊዜ ኢምፖርታንት እንደሆነ በጣም 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 ስትረስ እያደረገ ይህንን ነገር ያወራልናል። አሁን የትላንትናው እለት እንትን በዓል ነበር እኛ ቤት ሳድግ ማለት ነው። ሁልጊዜ አዳምጦ ያልገባንን ነገር ጠይቀን እንደዛ ነበር የምናሳልፈው።
ወስነሻል ድምጽሽን ለማን እንደምትሰጪ?
እያቅማማው ነበር አልወሰንኩም። እና ትላንትና ወዘ ብሬክ ለእኔ በጣም በጣም ክሩሻል የሆነ ታይም ነበር። አዳመጥኳቸው። አጥጋቢ ወይ የኔ ማንነት ወይ የኔን በሴትም በኩል ትንሽ መጎዳበት ነገር አለ። በኢሚግሬሽን በኩል አጥጋቢ ያልሆነ ነገር አለ በሁለቱም ካንዲዴቶች።
በአጭሩ ኢንዲፐንደንት ወይም ደግሞ ሀሳብሽን ያልወሰንሽ ተመዝጋቢ መራጭ ነሽ ማለት ነው?
አዎ።
በጣም ጥሩ። ወደ ወስተር ከተማ እንለፍ። በማሳቹሴትስ ግዛት የሴኔት ውድድር ላይ ሪፐብሊካን እጩ የሆነው መስፍን በሽር ይገኛል መስመር ላይ። ያው ለመቀራረብ ብለን ነው፣ በአንቱታ ሳይሆን በአንተ ብንነጋገር የተሻለ የሚመስለው። አቶ መስፍን፣ እስኪ በአሜሪካ የፖለቲካ ስርዓት ያለህን ተሳትፎ ባጭሩ ንገረን።
እኔም በጣም አመሰግናለሁ እድሉም ስለሰጠኸኝ። እኔ በአጭሩ እዚህ ሀገር የመጣሁት ከ26 ዓመት በፊት ነው። ከኢትዮጵያ የ17 ዓመት ልጅ ነበርኩኝ። እዚሁ ከተማ ውስጥ ነው ያደግኩት። ለ26 ዓመት ሚኒስተር ውስጥ በመጀመሪያ ጊዜ የዴሞክራቲክ ፓርቲ አባል ነበርኩኝ። ለብዙ የፖለቲካ እጩዎች በከተማም ሆነ በስቴቱ አክቲቪስት በመሆን አገልግያለሁኝ። ሪፐብሊካን ከሆንኩኝ 1 5 ዓመት ይሆነኛል። እኔ ማየው ምንድን ነው፣ በትላንትናው ዲቤታቸው ላይ አንዳንድ ነገሮች አሉ። ለምሳሌ እኔ እናቴ የኢትዮጵያ ኦርቶዶክስ ነች፣ አባቴ እስላም ነው። ነገር ግን ሁለቱም ቤተሰቦች እስላሞች ናቸው በአሁን ሰዓት። እኔ ግን ክርስቲያን ነኝ እና ለምሳሌ ትራምፕ ስለ እስላም በሚያወራ ጊዜ አልወድም። ሴት ልጅም ስላለች ስለ ሴቶች የሚያደርገውን የሚያወራውን ነገር አልወድም። ነገር ግን ሪፐብሊካን የሆንኩበት አንደኛው እና ዴሞክራቲክ ፓርቲም ሆነ ሂለሪ ክሊንተን ለሴትም ይሁን ለጥቁርም ይሁን ለኢሚግራንትም ይሁን ወርድ እንጂ አክሽን የላቸውም። ገባ? በሪፐብሊካን ጊዜ ምንጊዜም ሪፐብሊካን ኢሚግራንትን ይወዳሉ፣ ማምጣት ይወዳሉ፣ ስራ መስጠት ይወዳሉ። ምክንያቱም ቺፕ ሌበር ነው። ገባ?
በዝርዝር እንመጣበታለን። በዘርፍ
ትራምፕ ነው ጎንትም ማድረገው ለትራምፕ ነው። ነገር ግን ትሪ ብራንች ኦፍ ጋቨርንመንት ስላለ እሱ ዛሬ ኢሚግራንቶችን አባረራለሁ ስላለ ሌላው ብራንች ኦፍ ጋቨርንመንት አግሪ የሚያደርግበት ነገር አይኖርም። ስለዚህ ቶክ ኢስ ቶክ ዛትስ ዋት አይ ቢሊቭ።
እሺ እንመለሳለን። ያደሳ ቦጃን ከሲያትል እናስገባ። በጣም ባጭሩ ብዙ ምን ወያየው ጉዳይ ስላለ ያደሳ።
ኦኬ ያ ወነ እንግዲህ ኢንቮልቭመንት ያው መንቀሳቀስ ነው በፖለቲካ ውስጥ በፖለቲከኝነት ሳይሆን ያው ቀረጥ ከፋይና ልጆችን ትምህርት ቤት መልክ እምኖር ዜጋ ስለሆንኩኝ የሀገሪቱ ጉዳይ ለእኔ ማተር ስለሚያደርግ በዛ መልክ ነው ኢንቮልቭ ማድረገው። በተጨማሪ ደግሞ ይህንን አይነት ኢንቮልቭመንት ሀገራችን ላይ ባለማድረጋችን ምክንያት ሞስ ብዙዎቻችን ስለተሰደን ስለወጣን ያንን እድል ከእንደገና አበላሸ ስለማልፈልግ በዚህ ሀገር ላይ ያለውን ፖለቲካ በግልጽ እና በቅርብ ተከታተለዋለሁ። ምርጫዬ ብዙ ጊዜ ወደ ዲሞክራቶች የሚያዘነብለው ነገር ግን በዚህ በሂለሪ እና በትራምፕ ኤሌክሽን ወቅት ከፖለቲካው ውጪ አንዳንድ የማያቸው ጉዳዮች ቀድሞ ነገር ለፕሬዚደንትነት ለመቅረብ እንኳን የማያስችሉ አይነት ዲስኳሊፋይ የሚያደርጉ አንድን ሰው እንዳይሆን የሚያደርጉ መስፈርቶች ተመልክቻለሁ በራሴ። ወደ በኋላ ዲስከስ እናደርጋለን ሰዓት
ወደ በኋላ እንመጣለን። አንድ ጥያቄ ላንሳላችሁ ለሁላችሁም። ዛሬ ጧት ተነስታችሁ የከተማችሁን ጋዜጣ ወይ መጽሔት አንብባችሁ ከሆነ መሪ ርዕሱ ምን ነበረ የሚለው በቅድሚያ አንተ ጋር ልቆይ። ሲያትል ጋዜጦች ምን አሉ?
ዋል አክቹሊ የሲያትልን ጋዜጣ አላነበብኩም፣ ግን ትላንትና የተደረገው ዲቤት እንደ ሌሎቹ ክርክሮች አይደለም። እንደ ሌሎቹ ክርክሮች አይደለም ስልህ እንደ አንድ ሁለት እንደ ሁለትና እንደ ሶስተኛው ብቻ ሳይሆን ከ160 ዓመት ጀምሮ እስከ ዛሬ ድረስ በተደረጉት ክርክሮች ውስጥ ለመጀመሪያ ጊዜ የአሜሪካን ሀገር በመሪነት የሚወዳደር ሰው የሚመጣውን ዲሞክራቲክ ምርጫ ውጤት አልቀበልም ያለበትና ራሱን ዲስኳሊፋይ እና ራሱን ከዲሞክራቲክ ፕሮሰስ ውጪ ያወጣበት ሁኔታ ስለሆነ ያንን ሄድላይን እንደሚያደርጉ ምንም ጥርጣሬ የለኝም።
እሺ ሀና እንዴት ነው ካንሳስ ሲቲ?
እድሉም አልደረሰኝም ወጥቼ ጋዜጣ ለማየት ያው አይዶን ነው ምን እንደሚሉ።
እሺ ወደ ውስተር እንሂድ።
ያ አልቀበልም ማለቱ እንኳን ዩ ኖ አይ አግሪ ዊዝ ሂም ከሱ ጋር እስማማለሁ። ምክንያቱም ብዙ ጊዜ ፖሊንግ በሚደረግ ሰዓት የሚጠየቁት ወይም ቮተርስ ወይም ድምፅ ሰጪዎች ሁሉንም ያጠቃልል አይደለም ገባ። ስለዚህ የተወሰነ አካባቢ ሊሚትድ ስለሆነ ዛሬ ነገ የሚፈጠረውን ነገር ማወቅ ስለማይቻል ዩ ኖ የመለሰው መልስ ትክክለኛ ነው።
እዚህ ላይ ግን አቶ መስፍን እዚህ ላይ የህዝብ አስተያየት ስብሰባ ወይ ፖል ሳይሆን የምናወራው የምርጫውን ውጤት በግልጽ ነው እኮ የተጠየቁት። የምርጫውን ውጤት ይቀበላሉ ወይ ተብለው በተጠየቁ ጊዜ የመለሱት። በነገራችሁ ላይ ይህንን ያነሳሁት የኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ፖለቲኮ የተለያዩ ጋዜጦች በሙሉ በፕሬዚዳንታዊ ምርጫ ክርክሩ የዩናይትድ ስቴትስ የመገናኛ ብዙሀን ርዕሶች ያወጡት ትራምፕ የምርጫውን ውጤት እንደሚቀበሉ መናገር አልፈለጉም፣ ነገሩም በንጥልጥል አቆየዋለሁ አሉ የሚሉ ዜናዎችን ነው ስንሰማ የቆየ ነው። እንለፍ። አሁን በጣም ባጭር ባጭሩ የምትመልሷቸው ጥያቄዎች ናቸው። በአንድ ወይ በሁለት ቃል ዶናልድ ትራምፕ ህጋዊ ፈቃድ የሌላቸው ሰዎችን ወደ የሀገራቸው መመለስ አለብን። በዚህ ላይ ሀና
አልስማማም።
እሺ ያደሳ
አልስማማም በፍጹም።
እሺ አቶ መስፍን
አልስማማም። ኢትስ ናት ፖሲብል ቱ
ሂለሪ ክሊንተን ድንበር መጠበቅ አለበት። አጥር ከማጠር ይልቅ በህጋዊ መልኩ ሁኔታዎችን ማስተካከል ተገቢ እርምጃ ነው። ሀና ትስማሚያለሽ?
አዎን እስማማለሁ።
ያደሳ
በትክክል እስማማለሁ።
አቶ መስፍን
ፓርትሊ እስማማለሁ።
እሺ የመጨረሻ ጥያቄ አቦርሽን የጽንስ ማቋረጥ አልደግፍም ብለዋል ዶናልድ ትራምፕ። እናንተ ምን ትላላችሁ? ሀና
ሴቷ ምርጫ ነው። ይህንም መንካትም ሪፎርምም ምንም ማድረግም ማታ አይችልም አሉ አልወደድም።
ስለዚህ ከሂለሪ ክሊንተን ጋር ተስማምተሻል? በዚህ የሴቷ ምርጫ ነው ያሉት ሂለሪ ክሊንተን። ያደሳ
ሮ ቨርስስ ዌድ በኮንስቲቱሽን በሱፕሪም ኮርት የጸደቀ ነገር ነው። የሴቶች መብቶች ስለሆነ መከበር አለበት።
እሺ አቶ መስፍን
አም ፕሮ ላይፍ በት ኢት ኢዝ አ ፋሚሊ ማተር።
በጣም ነው የማመሰግነው። እንግዲህ ከሁሉም በላይ ዋናው ነገር ኖቬምበር 8 ቀን ወጥቶ ድምጽ መስጠት ነው። እንግዶቼን አመሰግናለሁ። ሀና ተሰማ በፊላደልፊያ ያደገች ኢትዮጵያዊ አሜሪካዊ፣ አሁን ካንሳስ ሲቲ ሚዙሪ ነው የምትኖረው። አቶ መስፍን በሽር ደግሞ በውስተር ከተማ ማሳቹሴትስ ግዛት ውስጥ የሴኔት ውድድር ላይ የሪፐብሊካን እጩ ናቸው። የአዴሳ ቦጃ ከሲያትል ዋሽንግተን ሙዚቀኛ፣ የአፍሪካ ህብረትን ባንዲራ ዲዛይን ያደረገ ግራፊክ አርቲስት፣ ብዙ ስራ ይሰራል። ሁላችሁንም አመሰግናለሁኝ።
በጣም አመሰግናለሁ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA.
በዚህ ወር የጡት ካንሰርን በተመለከተ ኢትዮጵያውያንና ተቋማት የሚያደርጉትን የተለያዩ እንቅስቃሴዎች ስናስቃኛችሁ ቆይተናል። አልፋ የጡት ካንሰር ህሙማን መርጃ በየአመቱ የሚያደርገውን ሩጫ አስመልክቶ ያቀረብንላችሁ ዘገባ አለ። ስህነ ማርያም የጡት ካንሰር እንዳለባት ያወቀችው እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት ነበር። ታሪኳን ከመስታወት ጋር ተዋይቷል።
በዩናይትድ ስቴትስ በርካታ ኢትዮጵያውያንና ኤርትራውያን በሚኖርባቸው የዋሽንግተን ዲሲ አጎራባች ሀገሮች ሜሪላንድና ቨርጂኒያ አመታዊ የአጭር ርቀት ሩጫና የእግር ጉዞ ለአራተኛ ጊዜ ተካሂዷል። ስህነ ማርያም ትባላለች። ከ20 አመታት በላይ በዩናይትድ ስቴትስ ነዋሪ ናት። በጡት ካንሰር ምክንያት ታማ ብትድንም በአሁኑ ሰዓት በድጋሚ በሰውነቷ ካንሰር በመገኘቱ ሕክምናን በመከታተል ላይ ትገኛለች። ስነ ማርያም አልፋ የጡት ካንሰር ህመምተኞች መርጃ ድርጅት ያዘጋጀውን አመታዊ የአጭር ርቀት ሩጫና የእግር ጉዞ ላይ ከተሳተፉት መካከል አንዷ ናት። ራስን ከጡት ካንሰር መጠበቅ እንዴት እንደሚቻል ከራሷ ልምድ አካፍላናለች።
ያ ዶክተሮች ያሉትን በዛ ላይ ደግሞ ራስን መጠበቅ በቃ ምንም የማይለያዩ ነገሮች ናቸው። ለራስ ጊዜ መስጠት ያስፈልጋል። ለራስ ለጤና ምናምን ሁሉም ጊዜ መስጠት ያስፈልጋል። ሰው አሁን እንደሱ እያደረግን ቆይተን ያው የሰውነት ነገር ነው። አንዳንድ ጊዜ ወደ ታች እንወዳለን። አሁን በአሁኑ ሰዓት እንደገና ተመልሶ መጥቷል። ሲመለስም አጥንትና ሳምባይ ላይ ነው ተመለሰው። እግዚአብሔር የተመሰገነ ነው። ያለንበት ቦታ ሁሉን ነገር አሰናድቶልናል። እንደዚህ አይነት ፕሮግራም ደግሞ እዚህ መተን እንደዚህ አይነት ስንሳተፍ መሳተፍ ብቻ አይደለም፣ በየወሩም ደግሞ እንገናኛለን እና ደግሞ አካባቢያቸው ያለውን ሰዎች ማለት የሚያስታምሙን ቴክ ኬር የሚያደርጉትን ሰዎች በሙሉ ኢንካሬጅ በማድረግ እና እኛ ጥሩ ሆነን ሰርቫይቨር ግሩፕ ያለን ሰዎች በጣም የሚገርሙ ሰዎች ናቸው መቼም እና በጣም ደስ ብሎናል። አሁን ዜ ስለመጣል እና ምንድነው የምለው ወደ ራሳችን ተመለስን ጤናችንን በመጠበቅ ከዛ በኋላ ደግሞ የተባልነውን ማድረግ አሁን ደግሞ የዶክተር እና በሜዲካል ውስጥ ያሉትን ነገሮች ብቻ መከተልም ሳይሆን ወደ ናቹራል ደግሞ ያሉትን ብዙ ነገሮች ሆሊስቲክ የምናስተካክላቸው ነገሮች አሉ። እኛ ደግሞ አገራችን በዚህ አስተሳሰብ ሀብታሞች በዚህ
ከምንም አይነት በሽታ ራሳችንን መከላከል የምንችለው በተፈጥሮ የተሞሉ ምግቦችን በመመገብና ለራሳችን ጊዜ ስንሰጥ ነው በማለት ስነ ማርያም በሕክምና ብቻ በሽታን ለማስወገድ መጣር ተገቢ እንዳልሆነ ትመክራለች።
ሃይማኖት ያለን በሃይማኖታችን በጣም አድርገን ውስጥ በመስበብ መግባት ህመሙ ፈውሱም አለ። ሌላው ደግሞ ናቹራል ያለንን መድኃኒቶችና ናቹራል የሆኑ ምግቦች በመጠቀም ራሳችንን መልሰን ለቤት ለሰው ሁሉ የምንደርስበትን ሁኔታ ምንፈጥር ሌላ ሰው ሊለይ ይችላል ከኔ ጋር ምግብ አመጋገባችን በጣም ተበላሻሽቷል። ለሰውነታችን ጊዜ አንሰጥም፣ ለሰውነታችን ትክክል ነገር አንሰጠውም። ስለዚህ እሱ ይመስለኛል። ከዛ በኋላ ደግሞ ያለን የጭንቀት ነው። አሁን የኑሮ ሩጫ አለን። እሱን ደግሞ ካወቅን ደግሞ የመደበቅ ሁኔታ ነው። ይዘው ቁጭ ማለት የኔ ብቻ ነው አይደለም፣ ብጭራሽ አይደለም፣ የሁሉም ነው። ማቀበል እዚህ ክብር ይዘው የሚጠብቁ ጓደኞች፣ ዘመዶች ሁሉም አሉ። ሆስፒታሉም ሪሶርስ አለ፣ በትክክሉ አለ። እሱን ሪች አውት ማድረግ ነው።
በተለይም በገጠር አካባቢ ለሚኖሩ ሰዎች መረጃን በከፍተኛ ደረጃ ማዳረስ ይገባል። ለዚህ ደግሞ የማህበረሰብ መገናኛ ብዙሃን እንደ ሬዲዮ፣ ቴሌቪዥን፣ ጋዜጣ የመሳሰሉት ከፍተኛ ሚና ይጫወታሉ በማለት መልሳለች።
እንግዲህ ያለን ሁኔታ ያለን ምርጫ ሚዲያ፣ በቤተ ክርስቲያን ብዙ የሞከርነው ነገር አለ። ገጠር ድረስ ሄደው ለሌላ መንገድና ለአንዳንድ ልማት በሚሄዱበት ጊዜ ይህንን ደግሞ እንደ ክንፍ ይዞ ደግሞ መንቀሳቀስ የሚቻልበትን ነገር የሚፈጠርበትን በጣም እያነጋገር ናቸው።
በጣም ነው ማመሰግነው።
አሜን፣ አመሰግ፣
እግዚአብሔር ይማረሽ።
የጡት ካንሰር በዓለማችን በብዛት በሴቶች ላይ የሚከሰትና በጊዜ ሕክምና ካላገኘ ለሞት የሚያደርስ ህመም ነው። የጡት ካንሰር በብዛት የሚያጠቃቸው ሴቶች ከ50 እስከ 74 እድሜ ክልል ላይ ያሉትን እንደሆነ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ በጥናቱ አስቀምጧል። ከ40 እስከ 49 እድሜ ክልል ላይ የሚገኙ ሴቶችም ተከታታይ ምርመራን ማድረግ እንዳለባቸው ይመክራል። የጡት ካንሰር ቁጥሩ ከፍተኛ አይሆን እንጂ በወንዶች ላይም የሚከሰት ነው።
መስታወት እናመሰግናለን። ዝግጅታችን ተጠናቋል። መልካም ምሽት።
መልካም ምሽት።